ተቀምጠው በቅዱስ መጽሐፋችን ውስጥ በጥቂቱ ይቀመጡ እንጂ እነዚህ ሁሉ ተምረን ያላደረግናቸው ነገሮች ያስፈይቃሉ። አውቆ ትዳሩን በአግባብ ባለመምራቱ የተነሳ በትዳር ውስጥ በሚታዩ ጥቃቅን ጤናማ ያልሆኑ ነገሮች አማካኝነት የጠፉ ልጆች ነገ ያስፈይቃሉ። የተበላሹ ልጆች ነገ ያስፈይቃሉ። በፍርድ ቀን የሚጠፉ ምዕመናን ካህናቱ ይጠየቁበታል፣ ያስጠይቃሉ። መማር አእምሮን ለማጥገብ አይደለም፣ አውቃለሁ ለማለት አይደለም፣ ወይም ለሌላው ለማስረዳት አይደለም። በተማሩት ለመኖር ነው። ራስን በተማሩት እየመሩ ቤተሰብንም እየመሩ በአካባቢ የሚገኘውን ማትረፍ ነው። እግዚአብሔር ይጠይቃል። አሁን ብዙ ነገር ነው የምናጠፋው። በዚህ ጊዜ እናጠፋለን፣ ጉልበት እናጠፋለን፣ ብዙ ነገር። በቅዱስ መጽሐፋችን ውስጥ በሉቃስ ወንጌል ምዕራፍ 13 ቁጥር 6 ጀምሮ እስከ 9 ስናነብ ጌታችን በምሳሌ አስተማረ። አንዲት በወይን አትክልት ስፍራ የተተከለች በለስ ነበረች። የወይኑም ባለቤት ፍሬ አገኝባታለሁ ብሎ በመጀመሪያው ዓመት ሄደ፣ አላገኘም። ሁለተኛውንም ዓመት ታግሶ ጠበቀ፣ አላገኘም። ሶስተኛውንም ዓመት እንደዚሁ ታግሶ ሄደ፣ አላገኘም። በሶስተኛው ግን የወይን አትክልት ሰራተኛውን ጠርቶ ይህቺ ተክል ምድሪቱን ስለምን ታጎሳቁላለች? ቁረጣት ብሎ አዘዘው ይላል። ባጭሩ የወይን አትክልት ባለቤት፣ የእርሻ ቦታው ባለቤት የተባለው እግዚአብሔር ነው። የወይን አትክልት ስፍራ ወይም የወይን ተክል የተባሉት ሰዎች ናቸው፣ እኔና እናንተ። የወይን አትክልት ባለቤቱ ፍሬ እየፈለገ የተመላለሰባቸው ሶስት ዘመናት ነበሩ ይላል ቅዱስ መጽሐፍ። ሶስቱ ዘመናት ሁላችንም የምናልፍባቸው ሶስት የህይወት ደረጃዎች ናቸው። አንዱ ህፃንነት ወይም ልጅነት ነው። ሁለተኛው ወጣትነት ወይም ጉልምስና ነው። ሶስተኛው ሽምግልና ነው። እግዚአብሔር ከህፃን ፍሬ ይፈልጋል፣ ከወጣት ከጎልማሳ ፍሬ ይፈልጋል፣ ከሽምግልና ፍሬ ይፈልጋል። በልጅነታችን ፍሬ ሳይገኝብን አይቶ አልቀሰፈንም። እግዚአብሔር እድሜ ሰጥቶ ለወጣትነት ለጉልምስና አድርሶናል። ፍሬ አሁንም ይፈልጋል። በዚህ እድሜ ፍሬ ስላላገኘ ግን አልቀሰፈም፣ እስከ ሽምግልና ይጠብቃል። በሽምግልና ፍሬ ሲያጣ ግን እግዚአብሔርን እንደሚያስቆጣው ነው ቅዱስ መጽሐፍ የተናገረው። ምድሪቱን ለምን ታጎሳቁላለች? ምድሪቱን ለምን ታጎሳቁላለች? በአንድ በኩል እንደ ንባቡ ሰሙ ይሄን በምድር ያለውን ነገር ለሚሆን ሰው ሲደክሙለት ደስ ይላል። ትምህርት ቤት ተልኮ ተምሮ ለሚመጣ ልጅ ቢወጡለት ቢወርዱለት ምን ይቆጫል? ግን እህል እየፈጀ ለውጥ የሌለው ልጅ ግን ማስቆጨቱ አይቀርም። ለአንተ ብዬ ሆኜ ይህን አድርጌ ማለት አይቀርም። እግዚአብሔርም እንደዚህ ነው ያለ። አዝንቤ አቅዬ ፍሬ ሰጠቼ ወቅታችሁ አስገብታችሁ ተመግባችሁ ተመስገን ብላችሁ መኖር ሳለላችሁ ፈጣሪን ማድረግ ሳለላችሁ ፍሬ የማይገኝባችሁ ሆናችሁ ለምን ምድሪቱን ታወሳል? አሁን ዛሬ ምድር የማምረት አቅሟን እያጣች እንደሆነ በብዙ መልክ የተነገረን ለምን ታወሳል? ይህ ሁለተኛው ደግሞ በሰማይ ካህናት አሉ እግዚአብሔርን የሚያገለግሉ በምድርም ደግሞ አሉ። እኛ በኃጢአት እንዳንጠፋ እየመከሩ የሚመልሱ። የዛሬን ሰው መምከር ቀላል አይደለም። በዛሬ ሰው ፊት ቆሞ ማስተማር ቀላል አይደለም። ብዙ ነገሮችን ማለፍ ይፈልጋል። ብዙ ነገሮች እነዚህን ካህናት ስለምን ያደክማሉ? እነሱ ላይመለሱ፣ ልብ ላይገዙ፣ ንስሐ ላይገቡ፣ ፈቃዴ ላያደርጉ ቅሰፋቸው፣ በአጭር ይቀጩ ብሎ ሰራተኛ ያለው መልአኩ ነው ላከው። መልአኩ ግን እግዚአብሔር ሆይ አንድ አበት ጨምርልኝ ብሎ ጠየቀው። አንዳመት ሌላም አንዳቸው ላክዛቸው ፍሬንዳ አፈሩ የሚዋጋቸውን ሰይጣንን ድል አድርግላቸው ብሎ ጠየቀ ነው እና ወይ እግዚአብሔር ይቀርሎ ነው የሰነበት ነው አለበለዚያ በቅዱስ አማላጅነት ለቤት ተጨምሮ ለኔ ያለው ስለዚህ ከተማርን ፍሬ ማፍራት ይገባል እንዳልተማረ ሰው ሆነን ብንገኝ ባልተማረውና በተማረው መካከል እግዚአብሔር የሚኖረው ነገር ምን ሊሆን እንደሚችል መገመት ይችላል ስለዚህ ከተማርን መሆን ነው እንደተማርነው ትዳርን መምራት እኛ እንሞክር የበለጠውን ማን ይረዳል እግዚአብሔር ይረዳል እኛ ዋናው ሰምተናል አንተ መንገድህ ይሄ ነው ፈቃድህ ይሄ ነው ደስ የምትሰኝበት ጎዳና ይሄ ነው ብለህናል እኛም ይህን እናደርግ ዘንድ እንወዳለን ብለን አስር ተጠቅሶልን እንደሆነ እኛ አንዱን እንሞክር እግዚአብሔር ይረዳል ይረዳል ስለዚህ እንደዚህ አድርጎ ትዳር ማከም ይገባል ትዳር ከታከመ ቅድም እንዳለው ቤተሰባዊዎች ልጆች አካባቢው ሁሉ ይታከማል እግዚአብሔር አምላክ የምንማረውን ያለ ፍሬ አስቀርብ እንግዲህ ውጤቱ የሚታየው ዛሬ ያገቡት ላይ ብቻ አይደለም ወደፊት የሚያገቡትም ላይ እግዚአብሔር ፍሬ ያፈራል የምታገቡት ወደፊቶቹ ብቻ ላይ አይደለም እናንተ እንደዚህ ተምራችሁ አውቃችሁ ጥሩ ባል ጥሩ ሚስት ከሆናችሁ ወደፊት ጥሩ ልጆች ይኖራሉ ማለት ነው እነዚህ ጥሩ ልጆች አድርገው ደግሞ ጥሩ ባል ጥሩ ሚስት ይሆናሉ ማለት ነው ሰው ማትረፍ እኮ ዘሩ የእግዚአብሔር ዘር ከምድር እንዳይጠፋ ያደርግ ይሄ ነው እግዚአብሔር አምላክ ይርዳል ዛሬ የምንማረው በስምንተኛው ክፍል ቁጣና በቤት ውስጥ የሚፈጠሩ ጥቃቶችን ወይም ግጭቶችን ነው የምንመለከተው አንዱ እስከዛሬ ድረስ ብዙ ነገሮችን አንስተናል ያለፈው የተማርነው በምነጥ ላይ እንደሆነ እናስታውሳለን። ትዳር ከሚፈጠርባቸው ነገሮች መካከል አንዱ ከሌሎቹ በተጨማሪ ቁጣ፣ ተናዳጅነት ወይም ብስጭት አብሮ ደግሞ ከዚህ ጋር ተያይዞ ብስጭቱ በውስጥ ብቻ አያልቅም። ከዛ አልፎ በቤት ውስጥ ባልየው ሚስቱን ሚስቱን ባሏን ባልና ሚስቱ ልጆቻቸውን ይሄ ብቻ አይደለም ያክስት ልጅ የምናስጠጋለን ወላጅ የሌለው ልጅ እናሳድጋለን ብለን የምናስጠጋለን ከዛ አልፈን ሌሎችን የምንጎዳበት እድል አለ ይሄ ነው በየጊዜው በተለያየ አጋጣሚ በቤት ውስጥ የሚፈጠር የሚፈጸም ጥቃት ወይም ጉዳት ወይም አደጋ እየተባለ የሚነሳው ቤተክርስቲያን ለዚህም እውቅና ትሰጣለች። ዓለሙ የሚሰብከን የመነጨው ብዙ ከመጽሐፋችን ነው። ሰው በስርዓት እንዲኖር የተመከረበት ዋናው የሕይወት መስገድ ቅዱስ መጽሐፍ ነው። እግዚአብሔር ሰውን ፈጥሮ ዝም ብሎ እንዲኖር አልለቀቀውም። ይሄ የሰጠን ሕይወት የሚመራበትን መምሪያ አብሮ ሰጥቶናል። ያ ሕይወት የሚመራበት መምሪያ የሚገኘው ቅዱስ መጽሐፍ ውስጥ ነው። አንድ ቴሌቪዥን ስንገዛ ወይም አንድ ኤሌክትሮኒክስ ዕቃ ስንገዛ ሌሎቹ ዛሬ ጠረጴዛ እንኳን ለመገጣጠም ወንበር እንኳን ተበታትኖ የመጣውን ለማገናኘት ትንንሽ ማማሮች አሉ። አምራቾቹ ወንበር ብቻ ሳይሆን ጠረጴዛ ብቻ ሳይሆን ኮምፒውተር ብቻ ሳይሆን አብሮ ያ ዕቃ የሚገጣጠምበትን መንገድ በማማራቸው መገጣጠሚያውን ዘዴ ብቻ ይ ነገ ችግር ሲገጥም ችግሩ የሚፈታበትንም ምክር አብረው ስለሰጡን ምርት ስለሸጡልን ምርት የሚያስረዱበት ማማር አላቸው። እግዚአብሔርም እንደዚሁ ፈጥሮ ዝብሎ አልተሆነ ሕይወታችን የሚመራበትን የሕይወት መመሪያ መጽሐፍ ሰጥቶናል። ያ መጽሐፍ ማነው? ቅዱስ መጽሐፍ ሲልገው ማነው እሱ? ያ የሕይወት መመሪያ ቅዱስ መጽሐፍ ቅዱስ መጽሐፍ በዚህ በመጽሐፉ ትምህርት የተገኘው ነው። በዓለም ሁሉ ዛሬ የምንሰበከው እዚህ የምንሰማው ግን በዓለም እንደምንሰማው የሴኪረል ወርድ ዓለም ላይ እንዳለው አይደለም። በዛኛው ዓለም ውስጥ መያዣ መጨበጫ መድረሻ ላይኖረው ይችላል። ትላንት የተባለው ነገ ሊፈርስ ይችላል። ትላንት የተስማማንበት ከነገ ወዲያ ሊለወጥ ይችላል። ተሰሙን ለዓለማችሁ አሁን አንዲት አገር ላይ ግብረ ሰዶማዊ ሆኑ ተብለው በአገሪቱ ሕግ መሰረት 14 ዓመት ወንጀል ፈጽመው ወንድ ለወንድ ተጋቡ ተብለው የታሰሩ ነበሩ። ባለጠጎቹ አገሮች ደግሞ እንደዚህ ምታደርጉ ከሆነ እርዳታ እናቆማለን ሲሉ ለቀቋል። እያዳመጥ ነው የምንኖርበትን ዓለም እንደዚህ መረዳት ሰው ስለዚህ ሊለወጥ ይችላል። አሁን እኛ ለምን እንደዚህ ልንል አንችልም። ሊሆን ያለው ግድ ይሆናል። ዋናው እኛ በተማርነው ህይወታችንን ለመምራት መዘጋጀት ነው። ማንንም ልንወቅስ አንችልም። በሚሆን ተናግሯላ ይህ እስኪሆን ድረስ ደግሞ ዓለም አይፈጸምም ብሏል። ይሄ በዓለም የተጠሉ ነው የተባሉ ኃጢአቶች ሰው ሁሉ እንደ ጌጥ አድርጎ እስኪፈጽማቸው ድረስ ዓለም አይፈጸምም። እስያውን ብታየው ተሰቀው ወንድ ለወንድ በሩቅ ብቻ ምንሰማ እናየዋለን እናየዋለን። እስከዛሬ እግዚአብሔር ጠብቆናል ጠብቆናል። አልጠበቀም? እንዴት አድርጎ ጠበቀም? በመሪዎቻችንን በኩል እኮ ጠብቆናል። እግዚአብሔር ጠብቆናል። እንደ ሌላው ዓለም ይሄማ እንደዚህ ነው ቢሉ ኖሮ እኛም ከሚሳቀቁት ወገኖች መካከል እንዳንዱ እንሆን ነበር። ስለዚህ ማመስገን ይገባል። እግዚአብሔር ማመስገን ይገባል። ምክንያቱም ጠብቆናል። ነገር ግን ስለሚሆነው እንደዚህ ነው ብለን ቁርጥ ነገር እናስቀምጥ አንችልም። ይሆናል። ከሰባቱ ኃጢአቶች መካከል አንዱ ግብረ ሰዶማዊ ነው። ወንድ ለወንድ መጋባት፣ መዳራት፣ ሴት ለሴት መጋባት፣ መዳራት፣ ይሄ በግልጥ አራፍረ ባለሙሉ ሁሉ ይገልጥልታል። ሊለዋወጥ ይችላል። በሴኪዩለሩ ዓለም ውስጥ ያለው ዛሬ የምናየው በጎ የሚመስል ነገር ጊዜውን ጠብቆ ይገለበጣል። የእግዚአብሔር መንገድ ግን አንዲት ናት። እሷን በቀጥታ የምታደርሰው ወደ ዘላለም ሕይወት። ያን መንገድ እየመራ ወደ ዘላለም ሕይወት የሚያደርሰው ማን ነው? እሱ እግዚአብሔር። ያቺ አንድ መንገድ የቷ እንደሆነች በዚያች መንገድ ስንሄድ የምንይዘው ስነ ምግባር የምንጥለው ነገር ምን እንደሆነ ተገልጧል በመጽሐፍ ውስጥ። ስለዚህ ከዛ የወሰነው ነው የምንማረው፣ ከዛ የተማርነው ናት። ዛሬ ግንኙነታች ከትላንትና ውስጥ ወደ ሌላው ከሚጎዱ ነገሮች መካከል አንዱ ቁጣ ነው። ከዛ ጋር አብሮ ያለው የቤት ውስጥ ጥቃት ወይም ጉዳት ነው። ዛሬ ሁላችንም እንግዲህ ለእግዚአብሔር ፈቃድ የምንመለከተው ይህ ነው። እስከዛ ድረስ ሳይቆጣ የኖረ ሰው ማግኘት በጣም ይቸገራል። ተቆጥቼ አላውቅም የሚል ሰው አለ። ልናስመስል ይችላል። ምንም የማይቆጣ ግን ያልተቆጣ ሰው አይ እስከዛሬ ያልተቆጣ ሰው እንግዲህ ቅዱስ መጽሐፋችንም ውስጥ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንዳስተማረን ቁጣ በተለያየ ምክንያት እንደሚከሰት፣ የምንቆጣበትን መንገድ የእኛን ማንነት መግለጫ እንደሆነ መጽሐፋችን ያስረዳል። በኋላም ጌታችን በአዲስ ያስተማረውን ትምህርት መሰረት አድርጎ በብሉይ አንድ ወንጀል ኃጢአት ተብሎ ከተመዘገበው ውስጥ መግደል በብሉይ የሚገድል ይገደል ነበር። በሐዲስ ደግሞ ጌታችን ልክ ከመግደል እኩል ያደረገው አንድ ኃጢአት አለ። እሱ ቁጣ። ምንድን ነው እሱ ቁጣ? ቁጣ ሁሉ አይደለም፣ በአግባብ መቆጣት ነው። በአግባብ አሁን በትዳር ላይ የባለገ ባል ሲገጥም የንስሐ አባት ጋር ሲመጣ ጊዜ አንተ ብሎ መቆጣት እኮ ይኖራል፣ መገሰጽ ይኖራል። የትኛውን እንዳለ መጽሐፍ ራሱ ያስረዳል። የቱንና ቁጣንና መግደልን አነጻጽሮ አመሳስሎ አስቀምጦታል። በብሉይ ለነበረው መግደል በሐዲሱ ያንኑ መግደልን በቁጣ ቦታ ተቁጦ ገልጦልናል። ይሄም ጌታችን ባስተማረን በማቴዎስ ወንጌል ምዕራፍ 5 ቁጥር 21 ጀምሮ እስከ 26 ድረስ እንደዚህ ተብሎ ተገልጧል። ለቀደሙት አትግደል ለተባለ ሰምታችኋል። የገደለም ሁሉ ፍርድ ይገባዋል። እኔ ግን እላችኋለሁ በወንድሙ ላይ የሚቆጣ ሁሉ ፍርድ ይገባዋል። ሌላ የተናገረው አለ ከዚህ በፊት ተመልክተ አታመንዝር ተብሎ አለ ቀደሙ። እኔ ግን እላችኋለሁ ወደ ሴት አይቶ በልቡ የተመኛት ሁሉ በልቡ አመነዘረ አለ። የበለጠ ነው ያጠብቅ የበለጠ ወይ ቀርቷል ምናምን ለሚሉ ሁሉ የሚወጡ ነው ይሰጥ። የበለጠ አጠብቀው ድሮ ሄዶ መውደቅ መባለግ ነበር የሚያስጠይቀው። አሁን ጌታችን ግን እሱ እንዳለ ሆኖ አይቶ የተመኝም አመነዘራል። ይሄ ደግሞ እንዳለ ሁሉ ለቀደሙት አትግደል እንደተባለ ሰምታችኋል። የገደለም ሁሉ ፍርድ ይገባዋል። እኔ ግን እላችኋለሁ በወንድሙ ላይ የሚቆጣ ሁሉ ፍርድ ይገባዋል። ምን አይነት ቁጣ የሚቆጣ? ወንድሙ ጨርቃ የሚለው ሁሉ የሸንጎ ፍርድ ይገባዋል። ደንቆሮም የሚለው ሁሉ የገሃነመ እሳት ፍርድ ይገባዋል። ራሱ ቶሎ ጠበቅ ያለ ነው፣ ተገቢ ያልሆነ ኃይል ያለው አንተ ጨርቃ ልብስን አትለውጥም የሚል ወዳጅ ይኖራል። ዝም ብለ ጠቦ እንጂ ጨርቃ ተራ ብሎ ወንድሙን ሚንቃል መላ ብቻ አይደለም፣ በዚህም የተነሳ ራግባ የሚቆጣል ፍርድ ይገባዋል። ደንቆሮም የሚለው ሁሉ የገሃነመ እሳት ፍርድ ይገባዋል። እንግዲህ መባህን በመሰዊያው ላይ ብታቀር በዚያም ወንድምህ አንዳች በአንተ ላይ እንዳለው ብታስብ በዚያ በመሰዊያው ፊት መባህን ትተህ ሂድ። አስቀድመህም ከወንድምህ ጋር ታረቅ፣ በኋላ መጥተህ መባህን አቅርብ። አብረውም በመንገድ ሳለ ከባላጋራህ ጋር ፈጥነህ ተስማማ። ባላጋራ ለዳኛ እንዳይሰጥህ ዳኛውን ለሎሌው ወደ ወይኒም ትመጣለህ። እውነት እልሃለሁ የመጨረሻውን ሳንቲም እስክትከፍል ከዚያ አትወጣም። አሁን እዚህ ጋር ሲናገር ስድቡን ወይም ቁጣውን ያስቀመጠው ፍርድ ቤት አቁሞ የሚያስፈርድ ቁጣ አድርጎ በዓለም አደባባይ ሳይቀርማል። እስቲ ምን አይነት ቁጣ ነው የሚያስፈርደው? ሰው ቢከሰን የሚያስጠይቀው ምን አይነት ቁጣ ነው? ምን አይነት ስድብ ነው? ምን አይነት ይህን የመሰለ ነው ድርጊት? እንደዚህ የሚያደርግ ካለ መባ ይዞ ወደ ቤተ መቅደስ ሲመጣ አስቀድሞ መባውን ትቶ ይሄድ፣ ይታረቅ፣ ይቅርታ ይጠይቅ፣ ተመልሶ መባውን ያቅርብ። አሊያ ጌቴ እንደዚህ የሚያደርግ ካለ ለባላጋራ ለዳኛ አሳልፎ እንኳን ቢሰጥ የሚገባ ነው። እና እንዲህ ያለውን ቁጣ እግዚአብሔር እንዳልወደደው እንዳልፈቀደው ነው ያሰኛል። እና በብሉይ የገደለ ይገደል ይባል እንደነበረ ሁሉ በሐዲሱ ደግሞ ጌታችን አላግባብ የሚቆጣ ሁሉ ፍርድ ይገባዋል፣ ፍርድ ይገባዋል። አሁን ብዙዎቻችን አላግባብ እንደ ልብ የምንናገር ነን። በተለይ እዚህ በመንፈሳዊ ጽፋ ያለ የቱ ፍርድ ቤት ቢያስቆም ስድስት ወር እስር ቤት እንደሚያስጥል የቱ ሶስት ወር እንደሚያስጥል አናውቅም። ሁላችን የፈጠራ ወሬ አዳራሾችና አውሬዎች ነን። ሁላችን አየሁ የሚል ሰማው የሚል ሰማው የሚለው ላልሰማው ይነግራል። ያ ጨምሮ ያስረዳል። ያየ መጥኖ ማስረዳት ይችላል። ሰማው የሚል ግን በምን ይመጥናል? በምን እንደዚህ የሚያስጠይቁ ብዙ አሉ። ወንድምን የሚያስቆጡ በወንድም ላይ ክፉ ምናለ እንደዚህ አድርጎ የተጠየቀ ካለ ይገባል ብሎ ነው መጽሐፍ ያስረዳ። እና ከውስጥ ሸምቆ ወንድምን መቆጣት አለ፣ ከውጭ ጤናማ መስሎ በውስጥ ሰውሮ ማለት ነው። ሸምቀን በድብቅ እሱ የሚጠቀምበት ነገር ካለ በማበላሸት
እሷ የምትጠቀምበት ነገር ካለ በማበላሸት፣ ባልየው የሚደሰትበት ነገር ካለ በማበላሸት እንዲበሳጭ። እኛ እኮ የምናደርገው ይሄ ቁጣ ይባላል፣ በውስጥ ሆኖ የሚቆጡ ቁጣ። እሷ የምትደሰትበት የምትጠቀምበት ከሆነ ማበላሸት፣ መጥፋት። ይህን እግዚአብሔር አይወድም። ይህን እግዚአብሔር አይወድም። በትዳርም ይሁን በጋራም ባለ ክርስቲያናዊ ህይወትም ይሁን እግዚአብሔር አልፈቀደም። ያ እንዲህ ያለው እና እንዲህ ያለውን ደግሞ የሚያነበው እሱ ነው የሚመረምረው። እኛ ነው የሳቀልን ሁሉ ወዳጅ ነው የሚመስል፣ ያጫወተን ሁሉ የጥሩ ሰዋችን የሚመስል። እግዚአብሔር ግን መክሮ ያውቃል፣ ያውቃል፣ ያውቃል። ይሄንን ነው እግዚአብሔር የተናገረው። እና መግደልን በቁጣ ቦታ አድርጎ ያስቀመጠው ዝም ብሎ አሎ አድርጎ ስለሚፈርድ ሳይሆን ምን ያህል ከባድ እንደሆነ መቆጣት በተለያየ መንገድ እንደሚገለጥ ስለሚያውቀው ነው። በተለያየ እስቲ እኛ የተቆጣነው ሰው እንዴት እናደርጋለን? ምንደው ምንሰራ? በውስጣችን የሸመቅንበትን ሰው ምንደው ምናደርግ? በትዳር እርስ በርሳችን ስንጋጭ ምንደው ምናደርግ? ጤናማ ባልሆነ ስሜት እና ይሄንን ልብ እንድንል እንዳደረገን ሁሉ በተጨማሪ ደግሞ እንደዚሁ ትዳርንም ሌላውንም ህይወታችን አስመልክቶ ስለ ቁጣ ኤፌሶን ምዕራፍ 4 ቁጥር 26 እስከ 27 እና ቁጥር 31 እስከ 32 ድረስ እንደዚህ ተብሎ ተጽፎ ተቆጡ፣ ኃጢአትንም አታርቱ። አያቸውም ቅድም ቁጣ ፊት ሁሉንም ቁጣ ይመስላል። ተቆጡ ግን ምን አታድርጓል? ኃጢአትን አታድርጉ። ለምን አመነዘርክ ብሎ መገሰጽ መቆጣት ይሆናል። እስከ መግደል ድረስ ግን የሚሄድ ተግሳጽ መቆጣት አልተፈቀደም፣ ገደብ አለ። ድንበር ዘሎ ኃጢአት እስከ መስራት አያደርስም መቆጣት። ተቆጡ፣ ኃጢአትን አታድርጉ። ደግሞ በቁጣችሁ ላይ ፀሐይ አይደማል። ለዲያብሎስ ፈንታ አትስጡ፣ ይጠቀምበታል ማለት ነው። መራርነትና ንዴት፣ ቁጣም፣ ጩኸትም፣ መሳደብም ሁሉ ከክፋት ሁሉ ጋር ከእናንተ ዘንድ ይወገድ። እርስ በርሳችሁም ቸሮችና ርኅሩኆች ሁኑ፣ እግዚአብሔርም ደግሞ በክርስቶስ ይቅር እንዳላችሁ ይቅር ተባባሉ። እራሱ በጤናማው ቁጣ ውስጥ ያሉትን ጤናማ የሆኑ ምልክቶች መገለጫ ጠባያቱን ገልጦልናል። ርኅራኄ አለው፣ ቸርነት አለው፣ በጎነት አለው፣ ይቅርታ አለው። ተቆጥቶ መልሶ ይቅር ማለት አለ። እግዚአብሔር ተቆጦ ኃጢአትን አታድርጉ ብሎ በገለጠው ቁጣ ውስጥ ስለዚህ ባልተግባባንበት ጉዳይ ውስጥ ግጭት ይኖራል። ባል የሆነ ነገር ይላል፣ ሚስት የሆነ ነገር ትላለች፣ አለቃ የሆነ ነገር ይላል፣ ሰራተኛ የበታች የሆነ ነገር ይላል፣ ጎረቤቱ አንድ ነገር ይላል፣ ከጎን ያሉት ሌላ ነገር ይላል። ታዲያ ባልተግባባንበት ነገር ቂም እንደተያያዘ በትዳር ያለ ለምሳሌ ሄደን ወደ እንቅልፍ ወደ መኝታ እንድናልፍ አልፈቀድልንም። ከነ ቁጣችሁ ተኙ አላለ። ቁጣውን አልፋችሁ አብራችሁ ቆማችሁ ጸሎት እስክትጸልዩ ድረስ ወደ መኝታችሁ ይሉናል። አይግባባችሁ፣ እለት አይለፍባችሁ፣ እለት አይለፍባችሁ። ቁጣውን ትታችሁ ከቁጣው በኋላ አልፋችሁ ሰላም ሆናችሁ አንድ ሆናችሁ አብራችሁ እስከ መቆም ድረስ ድረሱ። አያ እንደዚህ ሆናችሁ ከሄዳችሁ ማን ይጠቀምበታል? ለዲያብሎስም ፈንታ አትስጡት ነው ያለ። ለማናት ሶፊያ ለዲያብሎስ እያንዳንዷን አጋጣሚ የሚጠቀምባት ጠላት አለ። እያንዳንዷ አስመስሎ አመሻሽ። አሁን ከቤታችሁ ድንገት አንድ ቀን በሰፈር ስታልፉ የቆሻሻ ፌስታል እየስወጣ ልታዩ ትችላላችሁ። ሰው በር ላይ ልክ ሲደርስ ያየኝ ሰው ከዚህ ስምነካዊ ሰው በር ላይ ቆሻሻ ይጠሉ ይገርማል ብሎ ለከተማው ቆሻሻ የሶላር ላይ ሲጥል አይወጡ ነው ለያደረስ ይችላል። እሱ እንዳየውና ነታደው ደግሞ ልፍ ብሎ በኋላ ያዩ ሰዎች የቆሻሻ መጣያ ኮንቴነር ውስጥ ወስጄ ሲጥል አይተው ዛሬ እኮ በፌስታል ቆሻሻ ሲጥል አይወጡ የሚል ይኖር ይችላል። ጫውሽ ስመለስ ያየ ምና ዞርስ የታሲሱን ቆሻሻ ካሚ የሚፈልገው ነገር አለ እንዴ? ምን ይሆን? ሰው እንዳይይታው ነገሮችን የሚያስፈልግ እንዳይይው እንዳይ አላ እድሉ እድሉስ ካለ ድረስ ላየው ነገር የራሱን አስተያየት ይሰጥ ይችላል። እነዚህ ሁሉ ግን ትክክል ነው ማለት ነው። ትክክሉ አንዱ ነው። አንዱ እድሎች ሲኖሩ ሰዎችን ለማሳሳት አጋጣሚዎች ይፈጠራሉ። ልክ እንደዚሁ በተዳሩ ውስጥ ክፍተት ሲኖር ጠላት ልክ አይቶ አስተያየት እንደሚሰጥ ሰው ጠላቱ ቀዳዳ ፈልጎ ስራውን የሚሰራበት ጊዜ ነው። በእያንዳንዱ ይጠብቃል። ከእያንዳንዱ ትዳር ጎን በእያንዳንዱ ትዳር ውስጥ ከዚህ በፊትም እንደተማርነው በውስጡ መንፈስ ቅዱስ አለ። ዙሪያውን ደግሞ የሚጠብቀው ረድኤት እግዚአብሔር አለ። መላእክት እግዚአብሔር አለ። ቅዱሳን አሉ። አሉ ይሽሩ ደግሞ ዘውን ጠላት አለ። ልክ ቀላላ ሲሆን ዘውሮ የሚገባ ቀላላ ሲሆን ዘውሮ የሚገባ ሳናስቦ ስራውን የሚሰራ እኛ ዛሬ አውርፈን በልባችን በሰውነታችን የተመኘነውን አድርገን ማደራችንን ነው የምናስበው። እርሱ አብሮን ያድርና የሚሰራውን ይሰራል። ሲነጋ ማታ የነበርነውን አይነት ሆነን እንዳንነቃ ያደርጋል። ማታ የነበረን አይነት ስሜት አብሮን እንዳይቀጥል ያደርጋል። በትዳራው የመጀመሪያው ዓመት ላይ የተጋቡ ሰዎች ይጋጫሉ። የመጀመሪያው ዓመት ላይ ያለ ግጭትና አስረኛ ዓመት ላይ የሚኖር ግጭት ግን አንድ አይደለም። ይዘን ስናድር ትንሽ ፐርሰንት ስንበስል፣ ሁለተኛው ዓመት ላይ የበለጠ ስንበስል፣ ሶስተኛው ዓመት ላይ የበለጠ ስንበስል ቋም አድርጎ መጨረሻ ላይ ወዲና ወዲህ አገላብጠን ማናስተካክለው ነገር ውስጥ ይቀጣል ጠላት። ስለዚህ አትስጡታል፣ አትስጡት። አድራችሁ ልትፈቱ ተስማምታችሁ ስራ ዘርግታችሁ ሊሆን ይችላል። ከዚህ በፊት ተምረን የለ ትዳሩ የሚመራበት ምን ያስፈልገዋል ብለናል? ስርዓት። እንዲህ የትዳሩ ስርዓት አለ ኬታ መጣሽ ኬታ መጣ ማለት መቻል አለብን። ዝም ብለን በለጠቅነው ትዳር ውስጥ ተቆጪና ቁጣ የሚቀበል ሊኖር አይችልም። ስርዓት ግን ከተደረጋለ ትዳሩ የሚመራበት ስርዓት ደንብ ካለው ይሄ ከስርዓት የወጣ ነው፣ ይሄ ስርዓት የጠበቀ ነው ማለት ይቻላል። በዚህ ስርዓት ውስጥ ግድ የለም አሁን ተነጋገረን ከሆነ ሁልጊዜ ለወደፊቱ ችግሮችን የምንፈታው በነጋታው ነው ብለን ከሆነ መልካም። ከዛ ውጭ ግን ድንገት በተፈጠሩ የቁጣ ሂደቶች እያሰላሰላችሁ ወደ መኝታችሁ አትሄዱ። ምክንያቱም በቁጣችሁ ውስጥ ማን ይኖራልና ነው ያለው ያሊኖስ ይኖራል። ያሊኖስ ካለ መንፈሰ እግዚአብሔር ይርቃል። ያሊኖስ ካለ ለሁሉ የቁጣ አብሮ ካለ ሰይጣን አብሮ ከተጠጋ ለመሆኑ መተኛት ይቻላል? እየተገላበጠ የምናሰላስለው ስለምናደርገው ቆያ ሳይዋለሁ ቆያ ሳይያታለሁ ይሄ ነው የማደርገው ይሄ ነው የማደርግባት እያሰላስል እያወጣ እያወረን እንድናደር ያደርገናል። እድል ፈንታ ትስቁት የተባለው እዚህ ነው። ይቅር ለማለት አለመቻል ራሱ ሁከትንና ስጋትን የተሞላ ነው ያደርገናል። ስለዚህ ተቆጣጣን ከመተኛ ፍልክ ከጌታችን እንደተማርነው ምን አለ? እግዚአብሔርም ደግሞ በክርስቶስ ይቅር እንዳላችሁ እናንተም ምን በሉ አለ? ይቅር ተባባሉ። ይቅር ተባባሉ። ጉዳዩ ተውት አላለም እኮ የማይተው ሊሆን ይችላል። የማይተው ሊሆን ይችላል። የማይተው ነገር አለ። ውይይትም ይፈልግ መነጋገርም ይሻል። ዘላቂ የሆነ መንገድ የሚፈጠርለት ነገር አለ። ለጊዜው ግን ባልተግባባችሁት ነገር ይቅር ተባባሉ። ለዚህ ደግሞ ማንም ስላላችሁ ጌታችን እግዚአብሔር እሱን ልጁን የባህሪ ልጁን ለዓለም ሰጠ። በልጁም በኩል ይቅር አለ። ራሱ በመስቀል ተሰቅሎ የሚያደርጉትን አያውቁምና ምን በላቸዋል? ብዙ ነገር እኮ ተደርጎበት ይሄን ያለው ከመስቀል ወርዶ ከሙታን ተለይቶ ተነስቶ ቁጭ ብሎ ከደቀ መዛሙርቱ ጋር እየበላ አለ። በመስቀል ተሸንክሮ እግሮቹና እጆቹ በብረት ችንካሮች ተመተው በጦር ከጎኑ እየተወጋ ተጠማሁ እያለ እየሰደቡት እየለቀቡት የሚያደርጉትን አያውቁምና ያን ሁሉ አይደለም ጌታችን የተመለከተው ሰው ነው። ራሳችን ግን ታገልግልታ ታዲያ እንግዲህ እንደዚህ ላለ ተገቢ ላልሆነ ቁጣ ሊያነሳሳን ምንድን ነው ምክንያቶች? ተቆጭ የሚያደርገን ግንፍል እንድን የሚያደርገን ዝም ብሎ ልማዱ ሆኖ አሁንም አሁንም የሚል ሰው ይሆናል። ጀበናውን እንዳሰራው ከሆነ አለ ቡና ጥዳችሁ ከሆነ እንደ ጀበና አይነቱ አንገቱ ሰፋ ብሎ የተሰራ የመገንፈል ድሉ ያንን ያህል ይቀንሳል። ጠበብ ያለሽ ግን በትንሹም ትገነፍራለች። ለዚህ ምንም ይሆን ምን እንደ መንፈሳዊ ጥንካሬያችንና እንደ ድካማችን የሚወሰን ቢሆንም ምክንያት የሚሆኑ ነገሮች አሉ። ለቁጣ ተቆጭ የሚያደርገን ግልፍ የሚያደርገን የሚያናድደን ነገር አለ። የተወሰኑትን እንጠቅሳለን። አንደኛው ደህንነታችን ጥበቃችን የተነካ ሆኖ ሲሰማን ወይም ተወጥተናል ብለን ስናስብ እንቆጣለን። ለምሳሌ አሁን ባል ሚስቲቱ ጠዋት ተነስታ እሱ እያጫወታት እያናገራት እሷ ጠቁሯ መሰራት፣ ፊቷ ማዘገጃጀት የሚታያት ትሆን ትችላል። ሊያደርግብኝ ይችላል እንዳለው ይሄ የከረረ በለቆጥ በውስጥ ስጋት እንዲያድር አንድ ቀን ይሄ ያገኘን ይችላል እንድንል ያደርጋል። ይሄን አይነት ስሜት የቁጣ ስሜት ያለበት ሚስት በራሷ ያደር በፊት ዝም ብላ መታፈን ተውት ይችላል። አድራ ግን ፈቆጪ ግንፍል ብላ መትመልስ እሷም ሌላ ምትናገር ልትሆን ትችላለች። ስለዚህ በትክክል እንክብካቤ እየተደረገልኝ አይደለም፣ ደህንነት ያልተጠበቀም ተደፍራ ያለው ብለን በምናስብበት ጊዜ ቁጣ ሊፈጠር ይችላል። ለምሳሌ አንድ ቀን ለአንተ አንድ ቀን ዝግዝግ ካርጌ የምንልበት ጊዜ እና ማለታችን ነው የምናስብ። እሱ ስል የሚፈጥረው ተጽዕኖ አለ። እሱ ማለቱ እሷ ውስጥ የሚፈጥረው ተጽዕኖ እገልሻል ገና ላንተ አንድ ብርጭቆ ትበቃለች፣ በብርጭ ያሳያል ወይም ትበቃሻለች ያሳይሻል ማለት ነው። ይሄ ሌላኛውን የሚባለው ደህንነት እንደሌለው ጥበቃ እንደሌለው ትዳሩ እንደማይከብለው አንድ ቀን በገዛ አካሏ ወይም በገዛ አካሉ አደጋ ሊያገኘው እንደሚችል ወይም ሊያገኛት እንደምትችል እንድታስብ ያለ ይህ ሰው ተቆጪ ሊያደርገው ይችላል። እንግዲህ ይሄ ግን በክርስትና አልተፈቀደም። ዛቻ መሳት፣ ሰው ማስፈራራት፣ ማስደንገጥ፣ ሰው ጭንቀት እንዲሰማው ማለት ኢንሴኪርድ እንደሆነ እንዲሰማው ማለት አልተፈቀደም። እንዲያውም ይሄ ወንጀል ነው። ገላ ነው ብሎ ማስፈራራት እኮ ወንጀል ነው፣ ያስከስሳል፣ ፍርድ ቤት ያቆማል። ሁለት መብትን መጣስና ግጭት ነው። ለምሳሌ በትዳር ውስጥ ባለ ሚስትም መብት አላቸው። ከዚህ በፊት ምን ተመረና በትዳር ውስጥ የሚወስነው ማን ነው አለ? ባለ ሚስት ተመካክረው ብለናል። ባልየው መብት አለው ለሚወሰነው ውሳኔ፣ ሚስትም መብት አላት ለሚወሰነው ውሳኔ። ልጆችን በማሳደግ ስርዓት ውስጥ ባሎች መብት አላቸው፣ ድርሻ አላቸው። ሚስቶችን መብታላቸው፣ ድርሻ አላቸው። አምሽቶ ደግሞ አንቺን ብሎ አምሽቶ የት የነበርከው ነው? የእኛ ጌታ እንደገርኩ ማታ ነው የምትደርስ። ይህ ተቃቸዋል በመሀል ላይ ተ ይሄ በራሱ ባልየው አለኝ የሚለው መብቱ እንደተጣሰ እንዲያስብ፣ ሚስቲቱም አለኝ የምትለው መብቷ እንደተጣሰ እንድታስብ ያደርጋል። ይህ ሳናስብ ተቆጪ ወደ መሆን ያደርሳል። ስለዚህ አለመድፈር የሰው መብት አለመጣስ የለተላቡ ብቻ ይ በጎመት ምና ሚወት ለመንገድ ላይ አሁን ስታዩት አንዳንድ ጊዜ ልክ መሀል ላይ ትራፊክ መብራት ላይ ከፊት ለፊት ብልሽ ገጥሞት አንድ መኪና ሊቆም ይችላል። የቆመው ሰው ተበላሽቶበታል መብቱ ነው አሉ። ግን የምናልፈው በሙሉ እንደየ አቅማችን ጥረንበት ነው ምናልፈ። ይህ ሰው የእኛ ንግግር ተናዳጅ አያደርገው መሰለብ አለበት። ተበላሽቶ እኮ ነው የቆመበት። ሲሆን እንርዳ ወይ እንጥፋለን ወይ እንጥፋለን ወይ ባ እያንዳንዳችን እንደምርቃል። ይሄ መብት መጣስ ነው። መብት መጣስ ተቆጭ ያደርጋል። ስለዚህ ያላሰበውን ሰውየውም ይወጣና ለሴቷም ሲሰጥ ለወንድየውም ሲሰጥ መኪናውን መጥፋት ትቶ እሱ እሱም ይሰጣል መልስ። ስለዚህ ተቆጪ ያደርጋል። ሶስተኛ ሰውን መናቅና ማቃለል። እግዚአብሔር የፈጠረው ፍጡር የሆነው ሰው ክቡር። እኛ ባለጠግነቱን አይተን የምናከብረው ይሆናል። ብዙ ሰው የሚያውቀው መሆኑን አይተን የምናከብረው ሊሆን ይችላል። አቅሙን ፈትሸን የምናከብረው ሊኖር ይችላል። የለውም ብለን ደግሞ የምንቀው ሊኖር ይችላል። ሰው ሆኖ እግዚአብሔር የሚነጠው የለም። ሁሉ ክቡር ነው። እግዚአብሔር የሞተው እኮ ስለ አንድ አዳም ነው፣ ስለ አንድ። ስለዚህ የአንድም ነፍስ የአንድም ሰው ነፍስ በእግዚአብሔር ዘንድ ይተከበርሻል። አንድ ሰው ወደ መንግሥተ ሰማያት በመግባት በመላእክት ዘንድ ታላቅ ምን ይሆናል? ደስ ይላቸዋል፣ ይዘምራሉ። ንስሐ ገባ ብለው መላእክት ይዘምራሉ፣ ቅዱሳን ይዘምራሉ፣ ተመለሱ ተብሎ ይዘምራሉ። ሰው ክቡር። ሰው ክቡር የሆነውን ሰው መራቅ ማቃለል፣ ይህ ሰው ያስቆጣል። ሚስት ምንም ብትሆን አትናቅ፣ ባል ምንም ቢሆን አይናቅ፣ ልጆች ምንም ቢሆን አይናቁ። ሰነፎች ሊሆኑ ይችላሉ። ሲወለዱ ችግር ያለባቸው ዝግመተኛ ሊሆኑ ይችላሉ። መስማት የማይችሉ ሊሆኑ ይችላሉ። ማየት የማይችሉ ሊሆኑ ይችላሉ። ቤታችን ውስጥ የልጆቻችንን ያክል ሰራተኞች ይኖራሉ። ሰራተኞች ቢሆኑም አይናቁ። መራቅ አልተፈቀደም። ለእነርሱም ጌታችን ሞቶላቸዋል። እድል ነው እነሱ ሰራተኛ እኛን አሰሪ ያደረግ አጋጣሚ። ስለዚህ አይናቅም። ሰው መናቅ ሰውን ተቆጪ ያደርገዋል። አሁን በየቤት ውስጥ ሰራተኞቻችንን አላግባብ ስናስቆጣ የሚያስደነግጥ ነገር ሰርተው ሄደዋል። ያልጠበቅነው ምላሽ ይሰጡናል። ቤትሽን አያስተካክልሻትም እንደዚህ አትሆንም። ምንጩ እኛ ነን። ለእነሱ መናደድ መነሻዎቹ መሰረቱ እኛ ነን። ስለዚህ ቁጣ ሰውን ከመናቅና ከማቃለል የተነሳ ሊከሰት ይችላል። ስለዚህ ማንም አይናቅ፣ ሁላችንም ክቡራን። ማንም አይናቅ። አዋቂ ነው አልተማረም አይናቅ። ሁላችንም የተወጣጠነ ማን አከበረ?
እግዚአብሔር።
ማን አከበረ?
እግዚአብሔር።
በጥምቀት እኮ ተወልደናል ሁላችን። የመንፈስ ቅዱስ ልጅነት እኮ አይደለም? በተቀበልንበት በተጠመቅንበት ያንቆረበ ማናል? በሁላችንም ሰውነት ላይ የአምላካችን የስጋውን የደሙን ማህተም ታትሞብናል። የተቀበልን ሰው አይናቅ። ሰው ክቡር። ሰው መናቅ ማቃለል ያስቆርጣል፣ የቁጣ ምንጭ። አራተኛ ማሰራት፣ ማስደንገጥ፣ ግትር ማለት። አንዳንድ ጊዜ ድምፃችን ወፈራ እናስራለን።
ገና ሲሆንዳነ
እንደዚህ ከውስጥ አድርገው እንትን የሚለዋል። የሁሉ ሰው ኮንትን እንትናችን አንዳለ። ሁሉ ሰው ግን እየተከተለ ያለው እኔ አሁን እንደሱ ላድርገው ግን መከራ ማየት ነው። ለእኔ የተሰጠችኝ አለች በኃይል ካልቀጠሩትም በኃይል ካልወፈሩትም ማለት ነው። ለማስፈራራት ሲባል የሚፈጠር ነገር መኖር የለበትም። ሰው ማስፈራራት፣ ማስደንገጥ እንግዲህ ካ ዛሬ ይሄን አደርጋ ታያታለ፣ ከዛሬ ጀምሮ ታያታለች። እኔ ገሌ አይደለሁም፣ እኔ ገሌችን አይደለሁም ብሎ ማስፈራራት ደግሞ ታረቁ ተብለን ተለምነን ማን መለሳለን? ተሰባኪ ነን እግዚአብሔር ቤት፣ አስቀዳሽ ነን እግዚአብሔር ቤት፣ ቆራቢ ነን እግዚአብሔር ቤት፣ ግን ግትሮች አለ። እንደዚህ ስንሆን ሌላው ሰው የማይቆጣ ይመስለናል፣ የማይናደር ይመስለናል፣ የማይሰማ ይመስለናል። ያስቆጣል። አፈር ይህናል አይታችሁ ወደ ኃጢአት ሰዎች ይወስዳል። ስለዚህ ግትርነት፣ ማስፈራራት፣ ማስደንገጥ ራሱ የቁጣ ምንጭ ነው። ሌላ ጥብቅ የሆኑ ስርዓቶች ወይም ደግሞ ጥብቅ የሆኑ መመሪያዎችና እሴቶች አሉ። ክርስቲያኖች ሁሉ የሚያከብሯቸው ወይም ሰው ሁሉ የሚያከብራቸው ሁሉ የተግባባባቸው የተጠበቁ ስርዓቶችና እሴቶች አሉ። ለምሳሌ ህፃናት ወንበር ላይ ቁጭ ብለው ሽማግሌ ሲመጣ ብድግ ብለው ተነስተው አክብረው ቦታ መስጠት፣ ይሄ ያለ ያለ ባልኖረ እሴታችን አለ። ለመስ ክርስቲያን ነው ክርስቲያን አለን ተብሎ አይለኝ እድሜን ያመጣጠናል። ዝም ብሎ እዛው ተወልዶ ሽማግሌ ቆሞ ሲሆን ምንም የማይመስለዋል። ይሄ ሽማግሌውን አያስቆጣው? ያስቆጣል። አሮጊቶቹን አያስቆጣም? ያስቆጣል። እኔ አሁ እዚህ ቤተክርስቲያን ውስጥ በቤቱ ውስጥ አገልግሎት ሲሰጥ ስርዓት አለ፣ ግን ከቄሶቹ በላይ የሆነ ስሜት የሚሰማቸው ደግሞ ምዕመናን ነው። ይህ እኮ ያስቆጣል። እግዚአብሔር የማይወድ አይፈቅድም። ካህናቱ ለነፍሳችን ሳስተው ተጠንቅቀው እለትን ሲያልፏቸው እንደ መብት አድርጋቸው አትጣሉ። ብዙዎችን ያስቆጣል፣ ያስቆጣል። ይህ ከስርዓት ይወጣል። ከስርዓት አንድ ቀን አስታውስ፣ እዚህ ቤተክርስቲያን ውስጥ ለብቻ ገብሎ ከኋላ ቁጭ ያሉ አንዲት ሴት በመቋሚያ ካህኑን ከኋላ እየወቁ ዞር ይበሉን፣ ይህ ይመጣል። በእውነት ያለ ዙሪያውን ያለ ሰው የታየ ለዚህ እንደምታየው ነው የሚያድለው። ቤተክርስቲያን ስራ ሲነሳ መቆጣት ያስፈልጋል። ኬት ያመጣል ነው ይሄ? ተፈተን ይመስለናል? ተደንቀን ይመስለናል? ብዙዎችን እኮ ያስቆጣል። እንዲህ አናሳ ብዙዎችን ያናለን። ይህ ቁጣ ምንጭ የደስታ ምንጭ አይደለም። ስታደሩ እጃቸውን ዘርግቶ ወደ እግዚአብሔር ይጸልያል። ምን ነው ደስታቸው ባረገ የምንላቸው ምድሞል የሚያስቆጣ ማለ ደግሞ በሆነውን ብለን የምንመኘው መንገድ ነው የምንከተልለን። ጥብቅ የሆነ ስርዓትና እሴት አለ። ሃይማኖታዊ ስርዓት፣ ሃይማኖታዊ መመሪያ፣ ሃይማኖታዊ እሴት አለ። ከዚህ ወጡ አድርጎ ያከበራቸው የጠበቃቸው እሴቶች ራሱ ቁጣ ይቀራል መቆጣት ነው ባሉ ይሄ ተቃራኒ ሆኖ የገጠመው ሁሉ ይቆጣል። ለምሳሌ አንድ ስፍራ ላይ የተጠቀሰ ነገር አነሳለሁ። በኦሪት ዘፍጥረት ምዕራፍ 34 ቁጥር 1 ጀምሮ ስናነብ እናገኛለን ያዕቆብ ከወለዳቸው አጠቃላይ ልጆቹ ያዕቆብ 13 ናቸው። 13 ብንያም ከመወለዱ በፊት የነበሩት 12 ናቸው። ከ12ቱ አንዷ ሴት ናት፣ ስሟም ዲና ይባላል። ማን ትባላለች? ዲና ትባላለች። እስራኤላውያን ስርዓት አላቸው። ስርዓታቸው ምን ይላል? ምን ይላል ስርዓታቸው? ትዳር ሲመሰርቱ የተገረዙት ከተገረዙት ጋር ብቻ የሚጋቡት እስራኤላዊ ያመነውን ብቻ እንዲያገባ ነው የተፈቀደ። ካላመኑት ወደ ወስደው እንዲያገቡ እግዚአብሔር አልፈቀደ። ይህንን ስርዓት የሰራላቸው እግዚአብሔር ነው። ግን ይህን ስርዓት በጽሑፍ አግኝተውት አይደለም፣ በህገ ልቡና እግዚአብሔር በዚህ ኖሩ ነበር። በኋላ አንድ ችግር ገጠማቸው። እንግዲህ ስለዚህ አቡ ኦርቶዶክሳን ክርስቲያኖች ከሆነ ትዳር ስንመሰርት የመጀመሪያው መመዘን ተጠንቋል፣ እግዚአብሔርን ያውቃል፣ ኦርቶዶክሳዊ ነው ወይስ አይደለም፣ ተምረን አልሰማም፣ ወደኋላ ተመልሳችሁ ላሻሽ ነው ሞዲፋይ ላድርገው ምናምን፣ ይሄ ኮምፒውተር ሶፍትዌር ላይ ከሰማይ ለማድረግ የምትጠቀሙበት ነው። በሃይማኖት ትምህርት አይሰራም። ሁልጊዜ አትርፈላት ልናመቃት ከሆነ በቃ አጥፋው ልናነቀው ቆለ መልካም ወደፊት ብሎ ግን ይል ሌላ ነው መንገዱ። ከገቡበት ማለት ሁሉ ሳይገቡበት ነው ማረጋገጥ። ሳናውቀው ሳንና ሁለታችንም ዝም ብለን ገብተን ቆለ ተምረን እግዚአብሔር ለመመለስ ይርዳል። አሜን። እየተናለ ያወቀ እየተረዳ ግን ለቀረበ ተስተካክሎ ነው መጥራት ያለበት። ይሄ ሰዓት አሁን እዚህ አንድ ችግር ከተጣጣ አነብላችኋለሁ። ኦሪት ዘፍጥረት ምዕራፍ 34 ቁጥር 1 ጀምሮ ለያዕቆብ የወለደችለት የልያ ልጅ ዲናም የዚያን አገር ሴቶች ልጆችን ለማየት ወጣች። የአገሩ አለቃም የኤዊያዊ ሰው የኤሞር ልጅ ሴኬም አያት ወሰዳት፣ ከእርሷም ጋር ተኛ አስነወራትም። ይህ ሴኬም የወለደው ልጅ ያዕቆብን ልጅ ሊያን ማን ዲናን ወስዶ ከእርሷ ጋር ተኛ። ምን አደረጋት? አለመጻ አስነወራት። የተቀደሰ አላደረገው። እሱ ያልተገረዘ ነው፣ ከእስራኤል ወገን ያልሆነ ነው፣ ካላመኑት ወገን ነው። ያላመነው ይሄ ሰው ካመኑት ወገን የሆነችው ዲና አስነወራት፣ አብሯተኛ አስነወራት፣ ደፍራት። ልቡናውን በያዕቆብ ልጅ በዲና ፍቅር ተነደፈ፣ ብላቴናይቱንም ወደዳት፣ ልቧንም ደስ በሚያሰኛት ነገር ተናገራት። ሴኬምም አባቱን ኤሞርን ይህችን ብላቴና አጋባይ ብሎ ነገረው። ያዕቆብም ልጁን ዲናን እንዳስነወራት ሰማ። ልጆቹም ከከብቶቻቸው ጋር በምድረ በዳ ነበሩ፣ ያዕቆብም እስኪመጡ ድረስ ዝም አለ ይላል። የሴኬም አባት ኤሞርም ይነግረው ዘንድ ወደ ያዕቆብ ወጣ። ያዕቆብም ልጆች ይህንን በሰሙ ጊዜ ከምድረ በዳ መጡ። ያዕቆብንም ልጅ በመተኛቱ በእስራኤል ላይ ስንፍና ስላደረገ አዘኑ፣ እጅግም ተቆጡ። እንዲህ አይደረግምና እጅግ ምን ሆኗል? ተቆጡ። ለምን ተቆጡ? እንዲህ አይደረግምና አይደረግም። ኤሞርም እንዲህ ብሎ ነገራቸው፣ ልጄ ሴኬም በልጃችሁ ፍቅር ልቡ ተነድፏልና ሚስት እንድትሆነው እባካችሁን እርሷን ስጡታል። አባት ኤሞር ስለ ሴኬም ጥያቄ ያቀረበ ለወንድሞቹ ጋብቻችሁ ሁሉ ሴቶች ልጆቻችሁን ስጡ፣ እናንተም የኛን ሴቶች ልጆች ውሰዱ፣ ከኛም ጋር ተጠመቁ፣ ምድሪቱን በፊታችሁ ናት ኑሩባት፣ ነግዱም ግዟትም፣ ሴኬምም አባቷንና ወንድሞቿን እንዲህ አለ፣ በፊታችሁ ሞገስም ባገኝ የምትሉኝን እሰጣለሁ፣ ብዙ ማጫና እጅ መንሻ አምጣ በሉ፣ በነገራችሁኝ መጠን እሰጣለሁ፣ ይህችን ብላቴናን አጋቡኛል። አሁን ይህ ማጫ እንትን እያል በዋዜማው ምን ሰጠው ሁሉ አለው መጽሐፍ ቅዱስ። ያዕቆብም ልጆች ለሴኬምና ለአባቱ ለኤሞር በተንኮል መለሱ፣ እህታቸውን ዲናን አርክሷታልና እንዲህም አሏቸው፣ እህታችንን ላልተገረዘ ሰው ለመስጠት ይህንን ነገር እናደርግ ዘንድ አይቻለንም፣ ይህ ነው ይሆንብናልና፣ እንደ እኛ ሆናችሁ ወንዶቻችሁ ሁሉ ብትገርዙ በዚህ ብቻ እሺ እንላችኋለን፣ ሴቶች ልጆቻችንን እንሰጣችኋለን፣ የእናንተንም ሴቶች ልጆች እንወስዳለን፣ አንድ ህዝብም ሆነን ከእናንተ ጋር እኖራለን አሏቸው። ቅድመ ሁኔታ አስቀመጡላቸው። ምንድን ነው ያስቀመጡላቸው? ትገረዙን ዘንድ እኛን ባትሰሙ ግን ልጃችንን ይዘን እንሄዳለን። ነገራቸውን በኤሞር ልጅ በሴኬምና በኤሞር ዘንድ የተወደደ ሆነ። ብላቴናውን ያሉትን ያደርግ ዘንድ አልዘገየም፣ ያዕቆብ ልጅ ወዷልና። እርሱም በአባቱ ቤት ካሉት ሁሉ የከበረ ነበረ። ኤሞርና ሴኬም ልጁም ወደ ከተማቸው ወደ አደባባይ ገቡ፣ ለከተማቸውም ሰዎች እንዲህ ብለው ነገሩ፣ እነዚህ ሰዎች በእኛ ዘንድ የሰላም ሰዎች ናቸው፣ በምድራችን ይቀመጡ ይነግዱባትም፣ እነሆ ምድሪቱ ሰፊ ናት፣ ሴቶች ልጆቻቸውን እንውሰድ፣ ከእነርሱም ጋር ሴቶች ልጆቻችን እንስ፣ ነገር ግን አንድ ህዝብ ሆነን ከእኛ ጋር ይቀመጡ ዘንድ በዚህ ነገር ብቻ እሺ ይሉናል፣ እነርሱ እንደተገረዙ ወንዶቻችንን ሁሉ ብንገዝ፣ ከብቶቻቸውም ያላቸውም ሁሉ እንስሳቸውም ሁሉ ለእኛ አይደለምን? በዚህ ነገር ብቻ እሺ ያላቸው እንደሆነ ከእኛ ጋር ይቀመጣሉ። ከከተማይቱም አደባባይ የሚወጡ ሁሉ ኤሞርንና ልጁ ሴኬምን እሺ አሉ። ከከተማይቱም አደባባይ የሚወጡት ወንዶች ሁሉ ተገረዙ። እየተከታተላችሁ ነው? ገና አልጨረስም። ሶስተኛ ቀን በሆነ ጊዜ እጅግ ቆስለው ሳሉ ማናቸው ቆሰሉ? ወንዶቹ የተገረዙ። ግዝረት ለወንድ የሴት ግዝረት የሚባል ትምህርት በቤተክርስቲያን የለም። አለም ውጭ ከዚህ ውስጥ ተጠመ ቆስለው ሳሉ አይኔ የማገኘው እናተረትመሩ የተባለስ ስላለች ሶስተኛም ቀን በሆነ ጊዜ እጅግ ቆስለው ሳሉ የዲና ወንድሞች ያዕቆብ ልጆች ስምዖንና ሌዊ እየራሳቸው ሰብሶቻቸውን ይዘው ሳይፈሩ ወደ ከተማ ገቡ፣ ወንዱንም ሁሉ ገደሉ፣ ኤሞርንና ልጁን ሴኬምንም በሰይፍ ገደሉ፣ እህታቸውን ዲናንም ከሴኬም ቤት ይዘው ወጡ። ያዕቆብም ልጆች እህታቸውን ዲናን ስላለቀሷት ወደ ሞቱት ገብተው ከተማይቱን ዘረፉ፣ በጎቻቸውንም ላሞቻቸውንም አህዮቻቸውንም በውጭም በከተማውም ያለውን ወሰዱ፣ ሀብታቸውን ሁሉ ሕፃናቶቻቸውንና ሴቶቻቸውን ሁሉ ማረኩ፣ በቤት ያለውንም ሁሉ ዘረፉ። ያዕቆብም ሌዊንና ስምዖንን እንዲህ አለ፣ በዚህ ሀገር በሚኖሩ በከነዓናውያንና በፌርዛውያን ሰዎች የተጠላው ካደርጉኝ ዘንድ እኔ አስጨነቃችሁኝ፣ እኔ ከቁጥር ጥቂት ነኝ፣ እነርሱ በእኔ ላይ ይሰበሰቡና ይመቱኛል፣ እኔም ከወገኔ ጋር አጠፋለሁ። እርሱም በጋለሞታ እንደሚደረግ እነርሱም በጋለሞታ እንደሚደረግ በእህታችን ያድርግባትን አሉ። አሁን የተባሉትን ሴኬምና አባቱ ወንዶቹ አድርገው ያዕቆብ ልጆች ግን የተደረገውን ተቀብለው በልባቸው ውስጥ ከተጸነሰው ቁጣ ተቆጠሩ። አልፈው ሄደው ገደሉ። ምንድነው ይሄንን ያዕቆብ ልጆች እንዲቆጡና ከዛ ማልፎ እንዲያለጥፋት እንዲያደርጓል? የተጠበቀውን ስርዓት ያለውን መመሪያ በጎውን እሴት ጥሰው የሰሩን ስራ ስለዚህ ያስቆጣል። ስራ ስንጥስ የሚቆጣ የሌለብን እንዳይመስለን። ህዝቡ ያመነበት፣ ቤተክርስቲያን ያመነችበት፣ በአገሪቱ የተከበረው በጎ ባህል ስንጥስ የሚቆጣ የሌለብን እንዳይመስለን። የቆጣ ምንጭ ነው መጣስ ጋር ስርዓት ማፍረስ። አሁን በቤተ ክርስቲያን የተጠበቀ ስርዓት አለ፣ ቅዳሴው ስርዓት አለ፣ አገልግሎቱ ስርዓት አለ፣ ሁሉ ስርዓት አለ። ጥሰን ስንሄድ ያስቆጣል፣ ግን አጠቆ መቆጣታቸው አይቀፉ። አሁን ነገር ስድስት ሰዓት ላይ አንድ ምግብ ቤት ገብቼ ቢራ እዚህ እየጠጣ ብታየ መቆጣታችሁ ይቀራል። ወስጣችሁ ትቆጣለን ትናገሩ አንድ ቀን በመጠሩ ጊዜ ሲገጠ ትመልሳለን። ምንሱ የሚናገር ስላልገጠመ ተቆጭን የለብን ይመስለናል። ሲጣስ ቁጣ ይሆናል። በትዳር ውስጥ እንደዚሁ ያለ ስራ ሲጣስ ባል ይቆጣል፣ ሚስት ትቆጣለች፣ ልጆች ይቆጣል። ስርዓት መጣስ ራሱ የቆጣ ምንጭ ነው ማለት ነው። እግዚአብሔር አምላክ ከነዚህ ከሚያነሳሱ ምክንያቶች ሁሉ ራሳችን ይጠብቃል። ሰባተኛው ያልተሟላ ፍላጎት ነው። ያልተሟላ አንድ ሰው እያንዳንዱ የየራሱ ፍላጎት ነው። ለምሳሌ ሰው ለመኖር መብላት አለ። በልጅ በጣም ስንበሳጭ ከመሬት ተነስተ ዛሬ እህል አትበላል፣ ወር ከመጣ የኔ ጀግና እኔ እየደቀው ሄል እያደረው ምለን ከመሬት ተነስተ በመካከል ገብተን እህል እንከለክላለን። ድንገት ልጆቻቸው የተሰቀሉባቸው ወላጆች ሆኑ፣ ምን ሆኖ አንድ ያወደንባቸው መሰረታዊ ፍላጎት ነው። ሲቆርጡ ምን ማድረግ እንዳለባቸው ያላወቁ በራሳቸው ህይወት ሊወስኑ ይችላል። የሰው ፍላጎት ማጓደል ራሱ የቁጣ ምንጭ። ስምንተኛ ለረጅም ጊዜ ያልተፈቱ ችግሮች እየተንከባለሉ የመጡ ችግሮች ራሳቸው የቁጣ ምንጭ ነው። መለያየት፣ በነገሮች አለመግባባት፣ ፍቺ፣ ግንኙነት ማቋረጥ፣ ኃጢአት ወዘተ ማግባቡን እየተንከባለሉ የሚመጡ ነገሮች አሉ። ዝም ብለን ልቀን እንጠዋቸው እነዚህ ቁጣ ምንጭ ናቸው። ዘጠነኛ አደንዛዥ ሱሰኝነት፣ ሲጋራ፣ ጫት ወዘተ ይሄ የግጭት ምንጭ ራሱ ያልተሟላለት ያስቆጣል። አሁን እኛ ለምደን አንዳንዴ አስሬ የምናፈሽግበታል። ሱስ ሲበዛ ከማፋሸግ ያለፈ ምልክቶች አሉ። አንዱ ቁጣ። አስረኛውና የመጨረሻው በሰውነት ውስጥ ያሉ ችግሮች ራሳቸው ደግሞ የቁጣ ምንጭ ሊሆን። አሁን ጭንቅላት ውስጥ ያለ ህመም ሲገጥም ይሄ ቤተክርስቲያን የለም አትለው። ሰውነት ውስጥ አንዳንድ ነገሮች ሲኖሩ፣ አካል ውስጥ የተጨመሩ ነገሮች ሲኖሩ እንግዲህ ከላያሉትም ሌሎችም የቁጣ ምንጭ ሆናል። እነዚህ ለቁጣ ምክንያት የሆኑትን ነገሮች ምን እንደሆኑ በእያንዳንዳችን ውስጥ ምንድን ነው የሚያስቆጣን እያንዳንዳችን፣ ሌላ ምክንያት ሊኖር ይችላል፣ ይሄ ተጠቀሰው ሊኖር ይችላል። የቁጣ ምክንያቶች እነዚህ። ቁጣ እንዴት ይገለጣል? ይህ መጽሐፍ አይሆንም ያለው አትቆጡ። የምትቆሙት ለተገባ ነገር ከሆነ ደግሞ ፀሐይ አይጠለቅባችሁ፣ ኃጢአት አትስሩ። በዛ ይደንስ ብሎ ያለው ቁጣ የሚገለጥበት መንገድ አንዱ የሚገለጥበት መንገድ ከማፈር ከፍርሃት ይህን ከመሳሰለ የተነሳ ለመሸፋፈል ስንሞክር ይገለጣል። ተመሳጨ እንዴ ስንባ አይ ምንም አልተሰማም። ምን ውስጥ እያሰለሰል እያኘክ ልክ ስናረዳው ይታወቃል። ብንናገረው አሳፈ ይሄ አበሳጨው ተብለን ይሄ እንዴት አስቆጣው ተብለን እንዳንቆጠር ብለን ውስጥ በማፈር ወይም በመፍራት አመቀን የምናስቀምጠው። ሌላው ለብዙ ጊዜ ቆይቶ ቅድም እንዳለው ተከምሮ 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 ሳንነጋገርበት ቆይቶ ሲፈነዳ ይታወቁታል። አንዴ ነው በቃ አንዴ። አሁን ባንዳን እንት ባንዳን ሲጋጩ ራሱ ወይ ሚስተባባ ላይ ካራንስ ነው ወይ በመጥረቢያ ቆርጣ ወይ ጫርሳ ጣጥራ ወይ ሌላ ነገር አድርጎ ሚታወቅ ሚደም ሲፈነዳ አንቀ ይሆናል። ሲፈነዳ ሚታወቃል። ሌላ አሁን ወይ ከዚህ በፊት ወይ ነገር ስንናገር የሆነ ነገር ሲከሰት ወዲያው ያ ነገር ብቻ አይደለም የሚያናድደን ሌላ ወጥተን እናመጣለን። ግን ምን እናገረው ምን ገልጠው ያናገረን ነገር አሁን የተከሰተው ጉዳይ አይደለም። ከዚህ በፊት ተከሰቱ ጉዳዮች አሁን ባናደርም ነገሮችን ይከለሉ። ሌላው በራስ ወይ መቆጣ ወይ መናደድ በራስ እንዴት እናት ያሰራ እኔ ብለ ጭንቅላታችን ይመጣል ተራጅዛ እንደበድባል አካላችን ይተረጥሏል። እንታንቷን አሉ ተማሪ አሁን ቀደም እንዳልነው ያደረጋችሁ እሱ ሰኞች ሆኑና ሴቶች ሳይቀሩ አንዛ በዩኒቨርሲቲ ቦርስ ሆስቲሻል ወላጁ በራሱ ለምን ብሎ ለሚሰቃው እኛ እናውቃቸው ወጥቶች እግዚአብሔር ይታደጋቸው ለዛ አውቃቸው ያለ ያለ አልገለጡት ማሳቸው ቦር አማን ይተሳለች ቤተሰብ ለወሪ በቀጣ አንድ ሻምስ ነው ይሰራ እሷ ሳታውቁ በታብሌት መልክ ተለማምዷል። ማንም አይገምታ ተፍለቁ መሆን አይቶ ሁኔታውን አይቶ በጣም ንቁ መሆኗን ማንም አይገምታ አልበቃት ሶስት ሻደ ቦታ ቢተሰው እሱ ማለቃ አካሏን ገልጦ የሚያይላት ካለ ተፈጥሮ ያንቀ በሌለ ጊዜ ውስጣችን ያለውን ነገር መቆጣጠር ሲያቅተን አካሉን መጠጠል ይሆናል መጉዳት ይሆናል በራስ መናደድ መቆጣጠር። ሌላው የመጨረሻው በእግዚአብሔር ራሱ ስንቆጣና ስንናደድ ይገለጣል። ለምሳሌ ባል ሲሞት ሚስ አንቴኒ አምላክ እግዚአብሔር ነው እኔ አላውቅም ከዛሬ ጀምሮ አምላክ ሰይጣን እንደው ምን አሁን ስለናደር ቁጥጥር ራሳችን ላይ ራሳችን መቆጣጠር እናቀጥና እንዴት እኔ አባቱ አስተምር በሥራ ሸምጥ እኛ የመጣነው እኮ ለዚህ ሂደት ለዘላለም በዚህ ምድር እንድንኖር አልፈጠረንም እግዚአብሔር አልፈጠረንም። እንደ አንድ መኪና ሞተሩ አገልግሎቱን ሲያቆም መቀየር እንጂ ሞተው ለምስራውን አቆመ ብሎ ትግል እናጠባለን ይላል ሲያበቃ የመጣው ነው። እዚህ አባቴ እንዴት ይሞታል እናቴ እንዴት ትሞታል ሚስቴ ለቆሜ እንዴት ትሞታል ልጄ እንዴት ይሞታል እህቴ እንዴት ትሞታል እኔ ገዳም ለገዳም እየተመላለስ የቤተ ክርስቲያን ነገር በተነሳ ቁጥር የመጀመሪያው ጥላ ላይ ምጥል እኔ ቀዳ ቁጣ በራስ ብቻ አይደለም እግዚአብሔር በመቆጣት በምን ይገለጣል ለምን በመቅረት ከእግዚአብሔር ስለሱ ሲነሳ በማጣጣል በማቃለ ሌሎች ተገቢያሉ መንገዶች በመከተል ይገለጣል። እንግዲህ እነዚህን እናክምባቸው መንገዶች አሉ። አንደኛው ሁላችንም የመቆጣት ቶሎ የመናደድ ችግር እንዳለብን ማለት ነው። ችግር የለብንም አለ እንግዲህ ሰው ስለሆነ ሁላችንም ዘንድ ምን አለ ቁጣል እንቆጣለው ብሎ ማለት። ሁለተኛ የተናደደባቸውን አጋጣሚዎች በአግባብ አስታውሶ ያስቆጡንን ነገሮች በአግባብ ለይቶ ራስን ለወደፊቱ ይሄን በመሰለ ሂደት መጥፎ በሆነ የቁጣ ህይወት ላለመውደቅ ጥንቃቄ ማድረግ። ለምሳሌ የት ይቆጣል ምንድን ያስቆጣል በምን የተነሳ ነበር ይቆጣል ይሄን ማስታወስ። ሶስተኛ ራስን መቆጣጠር። አሁን በጣም ያበሳጨ ነገር ገጥሞ ሊሆን ይችላል እያየነው ያስቆጣ ነገር ኖሮ ከሆነ ካየነው ነገር አንገታችን እንደፍጠን ከቦታው ይሄዳል። በንግግር ከሆነ ሳንናገር አፋችንን ይዘን ዘወር ማለት ከጀመርን አናቆምማ አናቆም። ራሱን የሚቆጣጠር ሰው መጀመሪያ አፍኖ ነው ከዛ ራሱን የሚያልቅ። አንዴ ተፋለው ደግሞ መመለስ አንችልም። ይቻላል መመለስ? ይቻላል።
አይቻልም።
ካንደበት ወጣ መሰብሰብ አይቻልም። መጀመሪያ ማፈን። ስለዚህ ራስን ነው ፈጣጣ። አራተኛ ለምን እንደተናገደ ግልጽ ማድረግ። ምን እንደናገደ ዝብለ ራሳችን አታለም ማለት ይለም። ምን እንደናገደ ያናደደ ምን እንደሆነ በግልጽ ማስቀመጥ ማወቅ። አምስተኛ ሊነሩን የሚችሉ መካሪዎች እንዲመጡ ማለት። ስድስተኛ ይቅር ማለት። እንደናደዳን ይቆጣን ግን ይቅር ማለት። እንጂ እየተጨቃጨቁ ንትርክ እየተናረኩ መቀጠላል ጉዳዩን ለማመስጠት እስኪ ልበሩ ለማመስጠት ይቅር ማለት ቅድም አንስጠ። ሰባተኛውና የመጨረሻ በመንፈሳዊ ጎዳና የሚመሩ እንዲመሩ እገዛቸው መጠየቅ። አንዱ በመንፈሳዊ ጎዳና የሚመራ የንስሐ አባት ሁሌ ባሌ ላይ እንዲሆናል፣ ሁሌ ሚስቴ ላይ እንዲሆናል እቆጣለሁ። በሰ እንደ ጤናማ ነገር አንጠሩ እያቆሰል መሞ ጤናማ ነገር አይደለም። ሁለት ሁሉ ጊዜ ጠበኞች፣ ተቋጫዎች እንዴተኑ ግፍል ምንል ከሆነ የንስሐ አባቶቻችን ምንድን እገዛ እንዲያደርጉ እንጠይቃለን። በእኛ ተቆጭነት የተነሳው በየቤቱ ብዙ አለ። ባልየው መኝታ ቤት ትልቁ አልጋ ላይ አድሮ እሷ ከቤት ተሰዳ ውጪ ለቆ ወደ ቤተሰቦቹ እንዳይሰዳ በመንደሩ ዘንድ የተከበረ ወጣ ሳሎን ሶፋ ላይ በተተኛ ሚስተር እንዴት ነው የምትተኙት? እንደዚህ የምትተኙ ሚስቶች ሶፋ ላይ ስትተኛ ድንገት መጥቶ ልጅ ደግሞ የሚያደርስባት አደጋ እንዳይሆን ወንበር ጋር ሲደርስ አደናቅፎ ራሷ ማረፍ እንድችል አድርጋ እንደዚህ እየተሳቀቁም ይኖሯል፣ እየተጨነቁም ይኖሯል። ይሄን እግዚአብሔር አልፈቀደም። የሰው ህይወት ለጭንቀት ተሰጥቷል። በክርስትና ህይወት ሲኖሩ እንዲያላ ነው ነው አልፈቀደም። ሌላ እንዲያለ የቆጣ ህይወት ልጆች ላይ የሚፈጥረው ተጽዕኖ አለ። ልጆች ቆይ እኛ የምናደርገው ነው ገልብጠው የሚይዙት እኛ ይመስላል። ባህሉን ማህበቱን ማንቡን ይመስላል። ይሄ ገልብጠው ነው። ስለዚህ ልጆች እንዳንጎዳ ማድረግን ጭምር በማሰብ እንግዲህ ከዚህ መራቅ ይገባል። ሌላው አንዳንድ ጊዜ በባህል እንደዚህ ልማድ ሆኖ የተያዙ ጎጂ ነገሮች ይኖራሉ። ሲደርሳችሁ ያለውን ነገር አንብበን ማስተካከል ራስን ማረም ይገባል። አይ ብለን እልህ መጋባት አይገባም። እልህ ከተጋባን የምንነቃው ስንቀጣ ነው። ፈርዖንን እናውቋለን። እግዚአብሔር ህዝቤን ልቀቃል ልቀቃ እሺ ለቃለ ይላል። መልሶ አለቅም ይላል። ለቃለ ይላል አለቅም ይላል። እልህ ሲጋባ የራሱን በኩር ወሰደ። በኩሩን ወስዶ ምን አለ አርፎ ቢቀመጥ። ከለቀቀ በኋላ ልጁ ሞቶበት እስራኤልን ለመያዝ ተከትሎ ሄደ። በባህር ውስጥ ሰጥሞ ነው የቀረው። ስለዚህ ልከኞች አሉ። የሚያስቆጣ ነገር ካለ ከቆጣችን ጋር ይቅርብ ይላል። ያስቆጡን ጉዳዮች ተቀምጠ ልንነጋገርባቸው እነታቸው ለሰው ቁጣ ምክንያት አሉ። እኔም አገልጋዩ ምክንያት እንዳልሆናችሁ እግዚአብሔር ይጠብቅልኝ፣ እናንተም እንዳትሆኑ እግዚአብሔር ይጠብቃችሁ። አንዱ ለአንዱ የቁጣ ምክንያት መሆን የለም። ሰው ዛሬ አይጠነቀቅም። እንዲያውም እንደ ስልጣኔ አድርጎ እየቆጠረ ያለው የዛሬ ሰው ሰው ማበሳጨት ነው። በቃ ማናደድ፣ ማስቆጣ እግዚአብሔር አይወድም። ይሄን አይፈልግም። ፍርድ ይገባዋል። የእግዚአብሔር ቸርነት እመቤታችን አማላጅነት አይለን። ሌላው ሲደርሳቸው አንብቡት። ይበቃናል ለጸሎት ነት